የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የሚተላለፍላችሁ የሐምሌ 10 2015 ዓ.ም መሰናዷችን ጀመረ። በቤንሻንጉል ጉምዝ ክልል ካማሽ ዞን የመብራት ኃይል ከተቋረጠ ከሰባት ዓመታት በላይ እንዳለፈው ተገለጸ።
መንገድ ላይ በታጣቂዎች ምክንያት ተፈራርተውን ለማሰራት መኮራ ደረገኖ ስንሳያ ደግሞ ማታ ደግሞ እንደዚህ ተመልሶ ይቆርጡብናል። በማብራት የሚሰራ ነገር የስራ አይደለም። ይህ ጉዳት የሚረትብን ነው። አሁን
የሰማችኋቸው በቤንሻንጉል ጉምዝ ክልል የካማሽ ዞን ነዋሪዎች ናቸው። በምሽቱ አብይ ርዕስ ዘገባችን አድርገነዋል። ይህንና ሌሎች ጥንቅሮችን ይዘን ወደ እናንተ የመጣ ነው። ሰላም ጤና ስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን ከርማችኋል? እንደምን ሰንብታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ እስከ ምሽቱ አራት ሰዓት ድረስ አብራችሁ የምንቆየው ኤደን ገረመው ነኝ። መሰናዶውን እየመራው ብርሃን ኃይሉ፣ ስርጭቱን ከስቱዲዮ በመሆን ታቀናብርልናለች። ጽዮን ግርማ ደግሞ የምሽቱ ዋና አዘጋጃችን ናች። ከመላው የአሜሪካ ድምጽ ዘጋቢዎች እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ስርጭቶቻችንን ከመደበኛው የሬዲዮ መገናኛ ሞገዶች በተጨማሪ በቪኦኤ አምሃሪክ የፌስቡክ ገጽና ድረገጽ ላይ ትከታተሉ ዘንድ በአክብሮት እየጋበዝን አሁን ከዓለም ዙሪያ ወደ ተሰባሰቡ ዜናዎች እንሻገራለን።
በድጋሚ እንደምናመሻችሁ፣ ዜናውን የማቀርብላችሁ እንግዲህ ወሌ ነኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና በትግራይ ክልል የሚገኙ አራት አገረ ስብከት ሊቀ ጳጳሳት በየበኩላቸው ኤጲስቆጳሳትን መሾማቸው፣ በሱዳን ለሶስት ወራት የቆየው ጦርነት ተፋፍሞ መቀጠሉ፣ ሊቢያ በረሃ ላይ የተጣሉ ፍልሰተኞችን ማግኘቷን ማስታወቋን የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዘጠኝ ኤጲስቆጳሳትን ሾማለች። ትናንት እሁድ ሐምሌ 9 ቀን 2015 ዓ.ም በአዲስ አበባ መንበረ ፓትርያርክ ቅድስት ማርያም ገዳም በብፁዕ ወቅዱስ አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ የተሾሙት ዘጠኙ አባቶች በዘጠኝ አህጉረ ስብከት ላይ በአባትነት መመደባቸው ታውቋል። ክፍት በሆኑ በተደራቢነት በተያያዙና አንገብጋቢ ችግር ባለባቸው ሰባት የኦሮሚያ ክልልና ሁለት የደቡብ ኢትዮጵያ አህጉረ ስብከት የተሾሙት ኤጲስቆጳሳቱ ከዛሬ ጀምሮ ዘመድ አዝማድን፣ ብሔርን እና ዘውግን፣ ቤተሰብንና ሀብትን ብቻ ሳይሆን ራሳቸውንም ክደው አገልግሎታቸውን ያለ አድሎ እንዲፈጽሙ ከፓትርያርኩ አደራ ተቀብለዋል። በሌላ በኩል በትግራይ ክልል የሚገኙ የአራት አህጉረ ስብከት ሊቀ ጳጳሳት አስር ኤጲስቆጳሳትን በአገር ውስጥና በውጭ ለመሾም ትናንት የተሿሚ ቆሞሳትን ምርጫ በአክሱም ያካሄዱ ሲሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በበኩሉ ሹመቱ ሕገ ቤተ ክርስቲያንን ያልተከተለ እንደሆነ ገልጾ የሚመለከታቸው አካላት ሂደቱን በማስቆም ከቤተ ክርስቲያኑ ጎን እንዲቆሙ ጥሪውን አቅርቧል። በሱዳን ለሶስት ወራት የቆየው ጦርነት ተፋፍሞ ቀጥሎ ትናንት እሁድ መዲናዋ ካርቱም ከአየር ስትደበደብ ስትውል በምዕራብ ዳርፉር ደግሞ ከባድ ውጊያ ነበር ተብሏል። የጦር ሰራዊቱ የውጊያ ጄቶች በካርቱም ምስራቅና ሰሜን ምዕራብ የሚገኙ የፈጥኖ ደራሽ ኃይሉን መደቦች ሲደበድቡ ውለዋል። ኃይሉ በበኩሉ የአየር መቃወሚያ መተኮሱን ያንም ምስክሮች ለኤኤፍፒ ዜና ወኪል ተናግረዋል። በሰሜን ምዕራብ የመዲናዋ ክፍል በደረሰ ፍንዳታ አምስት ሰዎች ሲሞቱ 17 የሚሆኑት ደግሞ ቆስለዋል። የፈጥኖ ደራሽ ኃይሉ በካርቱም የሚገኘውን ትልቁ ወታደራዊ ሆስፒታል በድሮኖች መደብደቡን የአይን ምስክሮች ተናግረዋል። ቅዳሜ ዕለት በተፈጸመ ተመሳሳይ ጥቃት አምስት ሰዎች ሲሞቱ 22 ደግሞ ቆስለዋል ተብሏል። የሊቢያ ድንበር ጠባቂዎች በደርዘን የሚቆጠሩና በቱኒዚያ ባለሥልጣናት በረሃ ላይ ተጥለናል ያሉ የአፍሪካ ፍልሰተኞችን መታደጋቸውን አስታውቀዋል። ሴቶችና ሕፃናትም እንደሚገኙበት ታውቋል። የቱኒዚያ ባለሥልጣናት ካለ ውሃ ምግብና መጠለያ በረሃ ላይ አምጥተው እንደጣሏቸው ፍልሰተኞቹ ለዜና ሰዎች ተናግረዋል። ሙሳ ካሊድ የተባለ ፍልሰተኛ ለአሶሼትድ ፕሬስ እንደተናገረው የቱኒዚያ የጸጥታ ኃይሎች የግል ንብረቱን ከወረሱ በኋላ ቁጥቋጦ በሚበዛበት በረሃ ላይ አምጥተው እንደጣሉት ተናግሯል። በቱኒዚያ ፖሊስ መደብደቡንና በዚህም ጭንቅላቱና እጁ እንደተጎዳም ጨምሮ ተናግሯል። የሊቢያ ባለስልጣናት መጠለያ እንዲሰጡት ሙሳ ተማጽነዋል። የሙቀት መጠኑ ከ40 ዲግሪ ሴልሲየስ በላይ በሆነበት አካባቢ 6 ወንዶችንና ሌሎች በቡድን የነበሩ ሴቶችን ባለፉት ጥቂት ቀናት ማግኘታቸውን የሊቢያ ድንበር ጠባቂዎች ጨምረው አስታውቀዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ 18 ነው። የአውሮፓ አገራት መሪዎችና የቱኒዚያው ፕሬዚደንት በሚያደርጉት ውይይት የተሻለ ውጤት እያስመዘገቡ መሆኑን አስታውቀዋል። በኢኮኖሚና ንግድ እንዲሁም ለሕይወት አደገኛ የሆነውንና ፍልሰተኞችን በሜዲትሬኒያን ባህር ላይ በሕገ ወጥ መንገድ ማሻገርን በተመለከቱ ጉዳዮች ላይ መግባባት ላይ እንደደረሱ አስታውቀዋል። የጣሊያን፣ የኔዘርላንድ እንዲሁም የአውሮፓ ኮሚሽን መሪዎች ከአንድ ወር ብዙም ባልበለጠ ጊዜ ውስጥ ቱኒዚያን ጎብኝተዋል። በጉብኝታቸው ወቅት ከቱኒዚያ ጋር የተፈራረሙት የመግባቢያ ሰነድ ለአጠቃላይ ትብብር መንገድ ይጠርጋል የሚል ተስፋ እንዳላቸው ተናግረዋል። መሪዎቹ ባሳለፍነው ሰኔ ቱኒዚያን በጎበኙበት ወቅት የአገሪቱን የተንገዳገደ ኢኮኖሚ ለመደገፍ፣ የድንበር ጥበቃዋን ለማጠናከር እና በተለይም አገሪቱን መነሻ አድርገው ወደ አውሮፓ የሚገቡ ፍልሰተኞችን ለማስቆም የሚውል 1 ቢሊዮን ዩሮ ቃል ገብተው ነበር። በዚህኛው ጉብኝት ግን ከቱኒዚያው ፕሬዚደንት ካይስ ሳይድ ጋር ባደረጉት ውይይት የአውሮፓ ሕብረት ሊሰጥ ስላሰበው የገንዘብ መጠን አልገለጹም። ልጅ መውለድ ያልቻሉ ጥንዶችን በጸሎት ልጅ እንድታገኙ አደርጋለሁ በሚሉ አንድ አጨቃጫቂ ሰባኪ ላይ የቀረበውን ክስ የኬንያ ፍርድ ቤት ውድቅ አድርጓል። አቃቤ ሕግ በቂ ማስረጃ አላቀረበም ብሏል ፍርድ ቤቱ። በእንደ አውሮፓውያን አቆጣጠር 1990ዎቹ ወደ እንግሊዝ አገር በመሄድ ኑሯቸውን በዛ ያደረጉት ጊልበርት ደያ የሚሉትን መፈጸም እንደሚችሉ ለማሳየት በ1999ና በ2004 ዓመታት መካከል 5 ሕፃናትን ሰርቀዋል የሚል ክስ ቀርቦባቸው ነበር። ዳኛው ግን አቃቤ ሕግ የልጆቹን መጥፋት ከሰባኪው ጋር በቀጥታ የሚያገናኝ በቂ ማስረጃ አላቀረበም ብለዋል። በለንደን፣ በርሚንግሃም፣ ነቲንግሃም፣ ሊቨርፑልና ማንቸስተር ቤተ ክርስቲያን ያሏቸው ጊልበርት ደያ በ2017 ከእንግሊዝ ወደ ኬንያ ተላልፈው ተሰጥተው በፍርድ ቤት ጉዳያቸውን በመከታተል ላይ እንደነበሩ የኤኤፍፒ ዘገባ አመልክቷል። ደያና ባለቤታቸው ሜሪ መውለድ ያልቻሉ ሴቶችን በጸሎት በአራት ወራት ውስጥ እንዲጸንሱ አድርገው የተአምር ሕፃናት ብለው የሚጠሯቸውን ልጆች እንደሚያስገኙ ይናገራሉ። አቃቤ ሕግ በበኩሉ የተአምር ሕፃናት የተባሉት ዝቅተኛ የኑሮ ደረጃ ላይ ካሉ የናይሮቢ መንደሮች የተሰረቁ እንደሆነ ይናገራል። በመጨረሻም ሩሲያ እህል ከዩክሬን የሚወጣበትን ስምምነት እንዳቋረጠች ማስታወቋን ተከትሎ ጀርመን በጉዳዩ ላይ እንደገና እንድታጤነው ሩሲያን ጠይቃለች። የጦር ወቅት ስምምነቱ የረሃብ ስጋት ወደ ጣለባቸውና የምግብ ዋጋ ውድነት ተጨማሪ ሰዎችን ወደ ድህነት ወደ ገፋባቸው የአፍሪካን መካከለኛው ምስራቅና እስያ አገራት እህል ከዩክሬን እንዲገባ አስችሎ ነበር። የራሷን እህልና ማዳበሪያ ለዓለም ገበያ ለመላክ ያቀረበችው ጥያቄ እስኪሟላ ሩሲያ ስምምነቱን እንዳቋረጠች የክሬምሊን ቃል አቀባይ የሆኑት ዲሚትሪ ፔስኮቭ ተናግረዋል። የጀርመን መንግሥት ቃል አቀባይ የሆኑት ክርስቲያን ሆፍመን ሩሲያ ስምምነቱን እንድታስረዝም እና በዓለም ድሃ የሆኑት የህብረተሰብ ክፍሎችን የሚጎዳ እርምጃ እንዳትወስድ እንጠይቃለን ብለዋል። ይህ በእንዲህ እንዳለ ዩክሬን በሩሲያ ኃይሎች ላይ ከአሜሪካ ያገኘችውን ክላስተር ቦምብ የምትጠቀም ከሆነ ሩሲያም ያላትን በቂ ክምችት እንደምትጠቀም ፕሬዚደንት ቭላድሚር ፑቲን ትናንት አስታውቀዋል። ዩክሬን ክለስተር ቦምቦችን ግዛቷ ውስጥ የገቡ የሩሲያ ወታደሮች ላይ ብቻ እንደምትጠቀም አስታውቃ ነበር። ቦምቡ ጥቅም ላይ እንዳይውል ከመቶ ሀገራት በላይ በፈረሙት ዓለም አቀፍ ስምምነት ታግዷል። ክብራትና ክብራን፣ ለዜና የተመደበው ጊዜ በዚህ ተጠናቋል። ከቀሪ ክፍለ ጊዜዎች ጋር አብራችሁ እንድትቆዩ የጋበዝኩ ወደ ኤደን መለሳችኋሉ።
እንግዱ ወልዴን ለዓለም ዜናዎች አመሰግናለሁ። በመከታተል ላይ የምትገኙት በ19 በ25ና በ31 ሜትር ባንድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ውስጥ ወደ እናንተ የሚደርሰውን የዛሬ የዕለተ ሰኞ ሐምሌ 10 2015 ዓ.ም መሰናዷችንን ነው።
በ2009 ዓ.ም ግሪን ካርድ መኖሪያ ካርድ የሌለ ሰው የሰው ሀገር ላይ መኖር ስለማይቻል ታፍሼ ወደ ሀገሬ ተወረወርኩ። ከስድስት ከተመለስኩ በኋላ በቅጽራ ቤተ ክርስቲያን ደጃፍ ላይ ነበር ተኝቼ ነበርኩት።
ራሳቸውን ለመምራት የተሳናቸው የአእምሮ ህሙማን ከተለያዩ ስፍራዎች በማንሳት የሚረዳው ጌርጌሴኖን የአእምሮ ህሙማን መርጃ ማህበርን በተመለከተ ካጠናቀርነው ዘገባ ላይ የተወሰደ ነው። በሁለተኛው አጋማሽ በጤና ዝግጅታችን የምንቃኘው ይሆናል፣ ይህንን ማዕከል ማለት ነው። ዝግጅቶቻችን ከሬዲዮ በተጨማሪ በፌስቡክ ገጻችን በአማርኛ ላይ እንድትከታተሉ እየጋበዝን ወደ ዕለቱ አብይ ርዕስ እንሻገራለን። በቤንሻንጉል ጉምዝ ክልል ካማሽ ዞን የኤሌክትሪክ ኃይል ለሰባት ዓመታት በመቋረጡ ለችግር እንደተጋለጡ የአካባቢው ነዋሪዎች አስታወቁ። የዞኑ ኮሚኒኬሽን መምሪያ ከግንቦት 2008 ዓ.ም አንስቶ የኤሌክትሪክ ኃይል ሙሉ በሙሉ እንደተቋረጠና በዚህም ምክንያት ከ300,000 በላይ ነዋሪዎች ለተለያዩ ማህበራዊና ኢኮኖሚያዊ ችግሮች እንደተጋለጡ ነዋሪዎቹ ቅሬታቸውን አሰምተዋል። የጊምቢ ኤሌክትሪክ ማከፋፊያ ጣቢያ በበኩሉ አገልግሎቱ የተቋረጠ ከጸጥታ ችግር ጋር በተያያዘ እንደሆነ ጠቅሶ የዘረጋው አዲስ መስመር ባልታወቁ ኃይሎች በመቋረጡ አገልግሎቱን ተደራሽ ማድረግ አልቻልኩም ሲል አስታውቋል። ናኩር መልካ ዝርዝር አለው።
የኤሌክትሪክ ኃይል አገልግሎት አለመኖሩ ኑሯቸውን እንደፈተነው በስልክ የገለጹልን የቤኒሻንጉል ጉሙዝ የካማሽ ዞን ካማሽ ከተማ ነዋሪ አቶ ለማሮሮ ከ2010 ዓ.ም ጀምሮ ምንም አይነት አገልግሎት እንዳላገኙ ይናገራሉ።
ምክንያት መንገድ ላይ በታጣቂዎች ምክንያት ተፈራርተውን ለማሰራት መኮራ ደረገኖ ስንሰራ ደግሞ ልክ ማታ ደግሞ እነሱ ተመልሶ ይቆርጡብናል። በማብራት የሚሰራ ነገር እየተሰራ አይደለም። ይህ ጉዳት እየደረሰብን ነው። አሁን ነዳጅ እየገዛን ነው፣ በጀነሬተር እየተጠቀመን ነው። በአሁኑ ሰዓት ደግሞ ነዳጅ ራሱ እያገኘን አይደለም። በማብራት ኔትወርክ ራሱ በጣም እያስቸገረ ነው።
አቶ ዳንኤል አየለ የተባሉ የካማሽ ከተማ ነዋሪም በአካባቢው የኤሌክትሪክ ኃይል ለአመታት አቅርቦት ተቋርጦ አለመኖሩ መንግስት በችግሩ ዙሪያ ትኩረት አለመስጠቱን አመልካች ነው ሲሉ ይተቻሉ።
መንግስት አሁን የጸጥታ ችግር ነው ችግር የሚያነሳው። ለእኛ ግን የጸጥታ ችግሩ የምክንያት ማንሳት አዳጊ ምክንያት ማለት አንችልም። ትኩረት ለመስጠት ነው ብዬ ኔን ወስደው የኃይል ማመንጫው የተሰራው የከማሽ ዞን እና በመተከል ዞን መካከል ነው። ነገር ግን በዚህ በአቅራቢያው ታስቦ ሌላ ኤክስቴንሽን ማስራት ሲገባው ከተታ ልዩልኝ ምክንያት ያነሳሉ። በቃ መቼ ይሆንልናል ብለን በጣም እየተቸገር ነው።
የካማሽ ዞን ኮሚኒኬሽን መምሪያ ቡድን መሪ አቶ ጀርሞሳ ተገኝ የኤሌክትሪክ ችግሩ መቆራረጥ መጀመሩን በመጥቀስ በጸጥታ ችግር ሳቢያ በዞኑ በአሁኑ ጊዜ ምንም አይነት በኤሌክትሪክ ኃይል የሚሰጥ አገልግሎት አለመኖሩን በመጠቆም በዚህም ከ300,000 በላይ የዞኑ ነዋሪዎች ለተለያዩ ማህበራዊ እና ኢኮኖሚያዊ ችግሮች መጋለጣቸውን ያስረዳሉ።
ካማሽ ዞን 5 ወረዳና 1 ከተማ አስተዳደር ነው ያለው። በዚህ ዞን ላይ እንግዲህ ከ300,000 በላይ ነዋሪዎች የሚኖሩ ከ2008 አጋማሽ አካባቢ ነው መብራት መቆራረጥ የተጀመረው። ወደ ግንቦት ወር አካባቢ ደግሞ ሙሉ በሙሉ የጠፋበት ሁኔታ ነው ነበረ። ከዛ ደግሞ ለውጡ ተከትሎ በሀገሪቱ የተለያየ አካባቢ ላይ የጸጥታ ችግር ነበረ። ከዚህ ጋር ተያይዞ መብራት ኃይል ስራው ማከናወን አልቻለም። ስለዚህ በአሁኑ ወቅት የዞኑ ማህበረሰብ ሙሉ በሙሉ ማለት ይቻላል የመብራት ተጠቃሚ አይደሉም።
ቡድን መሪው በችግሩ ሳቢያም መጠነ ሰፊ የሆኑ ጉዳቶች ደርሰዋል ሲሉ ይዘረዝራሉ።
አሁን ካማሽ ከተማ ላይ ባንክ አለ፣ ቴሌ አለ፣ ጀነሬተር እንግዲህ በ500,000 አንዳንድ ጊዜ የሚገዛ ቤት አለ፣ በሚሊየንም ገዝቶ ያመጣሉ። ጀነሬተሩ ራሱ እየተበላሸባቸው ከፍተኛ እንግልት ነው የደረሰባቸው። ተጨማሪ ችግሩ ማዲያ የለም፣ የብላክ ማርኬት ነው ነዳጅ የሚገዛ ደግሞ ዋጋው በጣም ውድ ነው። ኮምፒውተር ቤቶች አለ፣ ተማሪዎች በትምህርት ቤት አይሲቲ ነው የሚማሩ። ሆስፒታል ላይም አልትራሳውንድ ላቦራቶሪ ክፍል ያለ መብራት አገልግሎት ስለማይሰጡ በእነዚህ ተቋማት ላይ ከፍተኛ ችግር ነው እያደረሰ ያለ በመንግስት ስራ ላይ ማለት ነው። ስለዚህ እንደ መፍትሄ አሁንም አባይ አሁን አገልግሎት መስጠት እየጀመረ ነው። የተወሰነ ከአባይ በትልቅ ታወር ተቀንሶልን እዚህ ማይከል ላይ ማከፋፈያ ተሰርቶለት እኛ ደግሞ ከዚህ ጥገኝነት እንላቀቅ የሚል ጥያቄ ነው የህዝቡ ጥያቄ አሁን።
አቶ ጀርሞሳ በኢትዮጵያ ኤሌክትሪክ ኃይል ችግሩን በዘላቂነት ለመፍታት አዲስ የኤሌክትሪክ ማከፋፈያ ጣቢያ እንደሚከፈት ቃል ተገብቶላቸው የነበረ ቢሆንም ተግባሩ እስካሁን አለመከናወኑን አክለው ገልጸዋል። አቶ ዋሲሁን ሰንበታ የተባሉ ሌላው የአካባቢው ነዋሪ በበኩላቸው የኤሌክትሪክ አገልግሎቱ አለመኖር በጤና ተቋማት፣ ተማሪዎችና የባንክ አገልግሎት ላይ አሳድሮታል ያሉትን ተጽዕኖ ገልጸዋል።
ከስድስት ዓመት በላይ ሆኗል። በሕክምና ተቋም ላይም ከባድ ተጽዕኖ ነው ያሳደረ። ለምርመራ ማብራት ነው የሚያስፈልገው። ምርመራ በተገቢው ሁኔታ ማካሄድ አልተቻለም እና ህብረተሰቡ በሽታ እየተጉላላ ነው። በአምስቱ ወርዳ ላይ አሁን ኔትወርክ የለም አይሰራም እና በከማሽ ላይም ደግሞ በተቆራረጠ ሁኔታ ነው። የባንክ አገልግሎትም አንዳንድ ጊዜ በጣም አስቸጋሪ ነው። የሁለት ቀን የሶስት ቀን እግር ጉዞ ተጉዞ ነው ወደ ከማሽ የባንክ አገልግሎት ለማግኘት የሚመጡ። ተማሪዎች ደግሞ ምን ያጠናሉ? አያጠኑም። በምንድን ነው ሲያጠኑ? በጣም ችግሩ ደግሞ እዛ ላይ ነው ጎልቶ የሚታይ። ሁሉማ ይሄ የዱሮ ሞቱ አለ አይደለም፣ ራሱ ሞተር የሚሰራ በነዛጅ እሱ ነው። እንግዲህ አሁን ለጊዜው እሱም ሽሚያ ነው።
የአካባቢው ሰላም ከታወከበት ከ2010 ዓመተ ምህረት በፊትም ችግሩ እንደነበረ የጠቀሱት አቶ ዋሲሁን መስመሩን የሚቆራርጡ አካላት ማንነትን እንደማያውቁ አክለው ገልጸዋል። በኢትዮጵያ ኤሌክትሪክ ኃይል ለካማሽ ዞን አገልግሎትን ሲሰጥ የነበረው የጊምቢ ኤሌክትሪክ ኃይል ማከፋፈያ ጣቢያ ኃላፊ አቶ ሙሉጌታ ለገሰ የኤሌክትሪክ ኃይል አገልግሎቱ የተቋረጠው ከ2010 ዓመተ ምህረት ጀምሮ መሆኑን በመጥቀስ የተቋረጠበትንም ምክንያት ገልጸዋል።
በዚያ አካባቢ ከ2010 ዓመተ ምህረት ጀምሮ አገልግሎት ተቋርጧል። ካማሽ ብቻ ሳይሆን ኪንጊ በተባለ ስፍራም ጭምር አዲስ ፕሮጀክት ሰርተን ከጸጥታ ችግር ጋር በተያያዘ የዘረጋነው የኤሌክትሪክ መስመር በማይታወቅ ኃይል በመፈታቱ በአካባቢው አገልግሎት እንዳይሰጥ አድርጓል።
ችግሩን ለመቅረፍ የተለያዩ ተግባራትን ሲያከናውኑ መቆየታቸውን የጠቀሱት አቶ ሙሉጌታ በአካባቢው ያለው የጸጥታ ሁኔታ ካልተሻሻለ በስተቀር ተግባሩን ለመቀጠል አዳጋች ስለመሆኑ ገልጸዋል።
ራኮሰን አይኩል አፌሲ ሮደር ቤ ጂያላ መፎንዱራ ማቴሪያልና ችቲ በደሰና በአካቡ ሰኔ
ያንን ችግር ለመፍታትም ከሁለት ወር በፊት የጠፋውን የኤሌክትሪክ ሽቦ በመተካት ፕሮጀክቱ ሊጠናቀቅ ሲል ከ42 ኪሎ ሜትር በላይ የሚሆን ሽቦ ላይ ዛፍ ጥለው ፈቶ ወስዶታል። የት እንዳደረሱ አይታወቅም። ክትትል አድርጎ ያስመለሰ አካልም የለም። የአካባቢው ነዋሪዎች ስንጠይቅ ሌሊት የሚፈጸም ድርጊት በመሆኑ ማን እንዳደረገው አናውቅም ይሉናል። ስለዚህ ህብረተሰቡ ንብረቴ ነው ብሎ እስካልጠበቀ ድረስ ወይም የአካባቢው ጸጥታ እስካልተሻሻለ ድረስ መፍትሄ ሊሆን አይችልም።
በጉዳዩ ላይ ምላሽ እንዲሰጡን ጠይቀናቸው የኢትዮጵያ ኤሌክትሪክ ኃይል የህዝብ ግንኙነት ኃላፊ አቶ ሞገስ መኮንን የካማሽ ዞን የኤሌክትሪክ ኃይል መቋረጥ መስሪያ ቤታቸውን እንደማይመለከተው ገልጸዋል። የካማሽ ዞን ካማሽ ከተማ ነዋሪ አቶ ለማሮሮ እና ሌሎች የአካባቢው ነዋሪዎች ግን ሙሉ በሙሉም ባይሆን በተራ እንኳን የኤሌክትሪክ ኃይል አገልግሎት ለማግኘት ይናፍቃሉ። ለአሜሪካ ድምፅ ናኮር መልካ ካምቦ።
በመከታተል ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁን የሰኞ ምሽት ሐምሌ 10 2015 ዓ.ም መሰናዷችንን ነው። የዕለቱ አብይ ዘገባ ይኸው ነበረ፣ እዚህ ላይ ተጠናቋል። የትንታኔው መጽሔት ይቀጥላል። ከግማሽ በመቶ በታች ለሆነው የመውጫ ፈተና አላፊዎች ቁጥር ማን ነው ተወቃሹ? ዘንድሮ ለመጀመሪያ ጊዜ የተሰጠውን የዩኒቨርሲቲ መውጫ ፈተና ከወሰዱ ተማሪዎች ውስጥ ከግማሽ በመቶ በላይ የሚሆኑቱ ላለማለፋቸው ኃላፊነቱን በአግባቡ አልተወጡም የተባሉ የዘርፉና ባለድርሻ አካላት ተወቃሽ እንደሚሆኑ ለአሜሪካ ድምጽ አስተያየታቸውን የሰጡ ባለሙያዎች ተናግረዋል። ከወቀሳው በመለስ ለውጤቱ ማነስ በኢትዮጵያ ውስጥ ያለው አለመረጋጋትና ቀደም ሲል የተከሰተው የኮቪድ-19 ወረርሽኝም አስተዋጽኦ ሊኖራቸው እንደሚችልም ባለሙያዎቹ አክለው ገልጸዋል። የትምህርት ጥራትን ለማስጠበቅ ልዩ ልዩ እርምጃዎችን እየወሰዱ እንደሆነ የገለጹት በአዲስ አበባ ዩኒቨርሲቲ የመምህራን ትምህርትና የትምህርት አመራር ማዕከል አስተባባሪ ዶክተር ደጀኔ ንጉሴ እርምጃው በስራው ዓለም ሲስተዋሉ የነበሩትን ችግሮች ለመቅረፍ አጋዥ ሚና ሊኖረው ይችላል ብለዋል። በጅማ ዩኒቨርሲቲ የሚዲያና ኮሚኒኬሽንስ መምህር ዶክተር ጌታቸው ጥላሁን በአንጻሩ አጠቃላይ የትምህርት ጥራትን ለማሻሻል ከዚህ መሰሉ እርምጃ ባለፈ ሁሉን አቀፍ ጥረት ማድረግን ይጠይቃል ይላሉ። ገብረ ሚካኤል ገብረ መድህን ዝርዝር አለው።
የትምህርት ሚኒስቴር ጥራትን ለማስጠበቅ ከጀመራቸው ጥረቶች አንዱ እንደሆነ የተነገረለት የዩኒቨርሲቲ መውጫ ፈተና ከሰኔ 30 ጀምሮ ለስድስት ቀናት እንደተሰጠ የገለጹት የትምህርት ሚኒስትር ዴኤታ ዶክተር ሳሙኤል ክፍሌ፣ ሆኖም ማለፍ የቻሉት 40% ብቻ መሆናቸውን ገልጿል። በፈተናው ውጤት ዙሪያ ለአሜሪካ ድምፅ አስተያየት የሰጡ ባለሙያዎች የተገኘው ውጤት ዝቅተኛ መሆኑን ጠቅሰው ለዚህም የተለያዩ ምክንያቶችን አስቀምጠዋል። ዶክተር ደጀኔ ንጉሴ በአዲስ አበባ ዩኒቨርሲቲ የመምህራን ትምህርትና የትምህርት አመራር ማዕከል አስተባባሪ ናቸው።
በየደረጃው ያለን በሴክተሩ ውስጥ ያለን የቤት ስራዎቻችን ባለመወጣታችን ተደራርቦ የመጣ የብዙ ጊዜ የሚያሳየን ውጤቱ እና የትምህርት ጥራቱ ላይ ሁሉም ማድረግ ያለበትን ተረባርቦ ማድረግ እንዳለበት፣ ይሄ ደግሞ ከተጠያቂነት ጋርም ጭምር መያያዝ ብኖርበት ሁሉም በየደረጃው ያለው መጠየቅ አለበት። 40% ብቻ ማሳለፍ ማለት እንግዲህ ወደ 60% የሚሆኑት ኦልሞስት ወድቋል ማለት ነው። እንዲሁ በእንዝላልነት ስታይ የነበረው ነገር አገርንም ምን ያህል ዋጋ ሊያስከፍል እንደሚችል በግልጽ መልዕክት ያስተላለፈ ስለሆነ የቁጥጥር እና የክትትል ስራው በደንብ ተጠናክሮ መቀጠል ያለበት ይመስለኛል።
በጅማ ዩኒቨርሲቲ የሚዲያና ኮሚኒኬሽንስ መምህር የሆኑት ዶክተር ጌታቸው ጥላሁን በበኩላቸው የሀገሪቱ ወቅታዊ ሁኔታም ለውጤቱ ማነስ አስተዋጽኦ አድርጎ ሊሆን እንደሚችል ይገልጻሉ።
ብዙ ጫናዎች ነበሩ ተማሪዎች ላይ፣ ዩኒቨርሲቲዎች ላይ፣ በአጠቃላይ ሀገራችንም ላይ ያለው ጫና ቀላል አልነበረም። ከኮቪድ ጀምሮ ጦርነቱ፣ ግጭቱ፣ ነውጡ፣ ዩኒቨርሲቲዎች በጣም በተረጋጋ ሁኔታ የምንሰራበት እድል አልነበረም። የትምህርት ይዘቶችን ካሪኩለም የተቀረጹትን በፕሮግራም መሸፈን በሚገባን ፔስ በእርጋታ ለመሸፈን እድሉ ያልነበረን ሁኔታዎች ብዙ ናቸው፣ እስከ ዘንድሮ ድረስ ማለት ነው። እነዚህ ተጽዕኖ አምጥተዋል። በሆነ ሁኔታ በሆነ መንገድ በሆነ ጊዜ መጀመር አለበት። ሲጀመር ግን እነዚህን ነገሮች ታሳቢ ያደረገ አንዳንድ ውሳኔዎችን ማድረግ ይጠበቅበታል ብዬ አስባለሁ። ለምሳሌ ማለት ነጥብ ሆኖ የተቆረጠው 60 ነው 62 እንደዚህ አካባቢ ነጥብ ይመስለኛል። አሁን ቅድም ያልናቸው ነገሮች በሙሉ ወይም በከፊል ግምት ውስጥ ቢገቡ ወይም ባይኖሩ 60 ያመጣ ወይም 57 እና 58 ያመጣ ተማሪ ወደ ማለፊያው መቅረብ እና ማለት የሚችልበት ሁኔታ አለ ማለት ነው። እና እንዲህ አይነት ነገሮችን ማየት የሚገባም ይመስለኛል።
የትምህርት ሚኒስትር ዴኤታ ዶክተር ሳሙኤል ክፍሌ በሰጡት መግለጫ ከ48 የመንግስት ተቋማትና ከ171 የግል ተቋማት ከ150,000 በላይ ተማሪዎች ፈተናውን የወሰዱ ሲሆን ያለፉት ግን 61,000 ያህሉ ናቸው ብለዋል። ይህ ውጤት በመንግስትና በግል የከፍተኛ ትምህርት ተቋማት መካከል ያለውንም ልዩነት ያመላከተ እንደሆነ ተናግረዋል።
በመንግስት ተቋማት ለፈተና ከተቀመጡት ውስጥ 48,632 አልፏል። ይህ ማለት ከመቶ ሲታይ 62.37% ማለት ነው። የግል ወስደን ብናይ ከተፈተኑት ውስጥ 12,422 አልፏል። ይሄም ከአጠቃላይ ካስፈተኗቸው ተማሪዎች ውስጥ 17.2% ይሆናል ማለት ነው።
በግልና በመንግስት መካከል ያለው የማለፍ ምጣኔ ሰፊ ነው። አይ ቲንክ ሃይፖቴሲሱን የሳተ አይመስለኝም። ብዙ ሰው የሚለው በግል ተቋማት ያለው አፈጻጸም ትኩረት ይፈልጋል። አሁን በተወሰነ ደረጃ ወደ እውነት እየተቀየረ ያለ ነው፣ ግን ዝርዝር ማየት ወደፊት መፈተሽ ይጠይቃል።
በመውጫ ፈተናው ያለፉት ተማሪዎች ብዛት ማነስ እንዳለ ሆኖ አሁን የተጀመረው እርምጃ ግን በስራው ዓለም የሚታዩትን ችግሮች ለመቅረፍ አጋዥ ሚና ይኖረዋል ይላሉ ዶክተር ደጀኔ።
ዝም ብለው ብቃት ያለው ሰው እየወጣ ወደ ገበያው እየገባ ለህብረተሰቡ መስጠት ያለበትን አገልግሎት በጥራት መስጠት ባለመቻሉ ብዙ ውስብስብ ችግሮች ነበሩ እና ትምህርት አንድን ሰው አስተምሮ አብቅቻለሁ ስል መመለከት ያለበት አካል ያንን በቅቷል ወይስ አልበቃም የምለውን በሚገባው መለኪያ ለክቶ ሲያወጣ ነው እንግዲህ ለህብረተሰቡ በጊዜም ሂደት ደግሞ በተግባር ፕራክቲካሊ እየሰራ ስመጣ እያሻሻለ እንመጣው እና ቤዚክ የሆኑ ነገሮችን ይዞ ነው ወደ ማርኬቱ መግባት ያለበት።
በዚህኛው ዙር ፈተናውን ያላለፉ ተማሪዎች ዳግም የመፈተን እድል እንዳላቸው ሚኒስትር ዴኤታው ዶክተር ሳሙኤል ተናግረዋል።
ቀደም ብለን ደጋግመን እንዳነሳ ነው በየስድስት ወሩ ይህን ፈተና እናዘጋጃለን። አሁን ቀጥሎ ጥር ላይ ፈተና እናዘጋጃለን። አሁን ትምህርታቸውን ያልጨረሱ ተማሪዎች እና እስከ ጥር ድረስ የሚጨርሱ ተማሪዎች ጥር ላይ መውጫ ፈተና እንዲኖራቸው እናደርጋለን። በተጨማሪም አሁን የማለፊያውን 50 ነጥብ ያላሟሉ ተማሪዎች እድል እንዲኖራቸው ጥር አካባቢ ላይ ይህንኑ ፈተና እናደርጋለን።
ዶክተር ጌታቸው ጥላሁን ደግሞ የትምህርት ጥራትን ማሻሻል ከእነዚህ እርምጃዎች ባለፈ ሁሉን አቀፍ ጥረት ይፈልጋል ይላሉ።
ኤግዚት ኤግዛም አለ። አሁን ደግሞ ሰሞኑን የምንሰጠው ዩኒቨርሲቲ ውስጥ ተማሪዎች ተጠርቶ የሚሰጥ ፈተና አለ፣ 12ኛ ክፍል መቀጫ ማለት ነው። እነዚህ ሁሉ ያለውን ችግር እንደው በአጭር ጊዜ ለመመለስ የሚደረግ አይነት ተጋድሎ ጥረት እንደው ትግል ይመስላል ነው። ይሄ ግን ብቻውን በቂ ነው ብዬ አልወስድም። ምክንያቱም ይሄ በስተመጨረሻ የሚደረግም እርምጃ ሳይሆን ስር ነቀል የሆነ ወደ ባህል የሚያመጣ የትምህርት ጥራት ላይ ከታች ጀምሮ ከመሰረት ጀምሮ መለወጥ መታደስ የሚገባው ነገር እንዳለ በይዘትም በጥራትም በአይነት በስብጥርም እና በትኩረትም የመምህራን ኑሮም የኑሮ ደረጃ ደሞዝም የሚኖሩበት ሁኔታም እነዚህ ሁሉ አብረው አንድነት መታየት እንዳለባቸው ነው የምረዳው።
የትምህርት ሚኒስቴር በዚህ ዓመት ከ240,000 በላይ ተማሪዎች የዩኒቨርሲቲ መውጫ ፈተናን እንደሚወስዱ ቀደም ሲል መግለጹን ከዚህ በፊት መዘገባችን ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ዘገባዎቻችን ይቀጥላሉ። የሀቅ ቼክ ሚዲያ ቢሮ ዝርፊያ ተፈጸመበት። በአዲስ አበባ ቦሌ መድኃኔዓለም አቅራቢያ ሸገር ህንጻ ፊት ለፊት የሚገኘው ሀቅ ሚዲያና ኮሚኒኬሽን ቢሮ ልዩ ልዩ የኤሌክትሮኒክስ መሳሪያዎቹ እንደተዘረፉበት አስታወቀ። ዝርፊያው ተቋሙ በተለይም ኢትዮጵያን ኢንሳይደር በተሰኘው የማህበራዊ ትስስር መድረኮች ለህዝብ በሚያሰራጫቸው ዘገባዎችና ትንታኔዎች ምክንያት ከሚደርስበት ጫና ጋር ተያያዥነት ሊኖረው እንደሚችል ድርጅቱ አመልክቷል። ከዚህ ቀደም በሌሎች የብዙሃን መገናኛና የሰብአዊ መብት ተሟጋቾች ተቋማት ላይም ተመሳሳይ ዝርፊያ እንደተፈጸመባቸው ታውቋል። መለስካቸው አምሃ ዘገባ አለው።
የድርጅቱን ጽህፈት ቤት ትናንት በአስር ሰዓት ሰራተኞች ዘግተው ከወጡ በኋላ ተሰብሮ የተለያዩ ኤሌክትሮኒክ መሳሪያዎች መዘረፋቸውን የሀቅ ሚዲያና ኮሚኒኬሽን ተባባሪ መስራችና የኢትዮጵያ ኢንሳይደር ዋና አዘጋጅ ተስፋ አለም ወለየስ ለቪኦኤ አስታውቋል። አቶ ተስፋ አለም እንዳስረዳው ድርጊቱ ከትናንት 10 ሰዓት በኋላ በምን ሰዓት እንደተፈጸመ በትክክል ማወቅ ባይቻልም ጠዋት ሰራተኞች ሲገቡ ግን ጽህፈት ቤቱ እቃዎቹን የሚያስቀምጥበት ሳጥን ተሰብሮ ለመረጃና ማስረጃ ማሰባሰቢያና ለማቀናበሪያ የሚጠቀምባቸው የኤሌክትሮኒክ መሳሪያዎች መዘረፋቸውን ተስፋ አለም ይዘረዝራል።
3 ካሜራ፣ 2 ዙም ሌንስ፣ 4 መደበኛ ሌንስ፣ 4 ላፕቶፕ፣ 1 ስልክ እንደተሰረቀ ባየን ጊዜ ወዲያውኑ ቢሮአችን አቅራቢያ ወደሚገኘው ፖሊስ ጣቢያ ነው ነው ለፖሊስ ጣቢያ ለፖሊሶች ወዲያውኑ ያመለከት ነው። እነሱም በፈጣን ሁኔታ ተባብረውን እዚህ መጥተው ሁኔታውን ተመልክተዋል። ከተመለከቱ በኋላ የአሻራ ምርመራ የሚያደርጉ ባለሙያ ይዘው እንደገና ተመልሰው መጥተው አሻራ ተነስቷል እዚሁ። ከዛ ቃላችንንም ሄደን ተመልሰን እኔም ሌላ ባልደረባዬም ይህንን መጀመሪያ የተመለከትን ሰዎች ሄደን የነበረውን ሁኔታ እንዴት ቢሮ ተከፍቶ ያየነውን ነገር አስረድተናል።
የእነዚህን መሳሪያዎች ዋጋ አሁን ባለበት ደረጃ በትክክል መገመት እንደማይችል የሚናገረው ተስፋ አለም በስራ ረገድ ግን የሚፈጥረው ተጽዕኖ እጅግ ከባድ እንደሆነ ያብራራል። የተፈጸመው ድርጊትም ተራ የስርቆት ወይም የዝርፊያ ወንጀል እንደማይመስለው ይገምታል።
አሁን ኢትዮጵያ ውስጥ ያለው የሚዲያ ምህዳር በጣም አስቸጋሪ ሆኗል ለጋዜጠኞች። በተለይ በግል ለምንሰራ እንደኛ አይነት አነስተኛ ሚዲያ አቋቁመን ለምንሰራ በየጊዜው ጫናዎች አሉ። በቀጥታም ሆነ በተዘዋዋሪ ከተለያዩ አካላት ከመንግስትም ካልሆኑ አካላት የሚመጡ ጫናዎች አሉ። በተለያየ መልኩ መረጃ ለማግኘት ያለውን ከባድ ሁኔታ ጨምሮ በእኛ ዘገባዎች ደስተኛ የማይሆኑ ሰው አካላት እንዳሉ እናውቃለን። በየጊዜውም ያ ነገር ይነገረናል፣ ይደርሰናል። ለማስረዳት እንሞክራለን። እኛ ሙያውን ጠብቀን የሙያውን ኤቲክስ ጠብቀን መረጃ በተደጋጋሚ አጣርተን ነው የምንሰራው። እሱን ነው የእኛ አንባቢዎች መሰክራሉ ብዬ የማስበው። ማንም ሰው ሄዶ ሚዲያችንን ተመልክቶ እሱን ሊያረጋግጥ ይችላል ብዬ ነው የማስበው።
በአሁኑ ጊዜ በኢትዮጵያ ውስጥ ይህን መሰል ድርጊት ተለይተው በሚታወቁ በመገናኛ ብዙሀንና ለሰብአዊ መብቶች በሚታገሉ ድርጅቶች ላይ ያተኮረ ይመስላል። ከስድስት ወራት በፊት የኢትዮጵያ ሰብአዊ መብቶች ጉባኤ የምርመራ፣ የክትትል፣ የዘገባና የሰነድ ክፍል ተሰብሮ ዝርፊያ ተፈጽሞበት እንደነበረ አይዘነጋም። ጉዳዩን የያዘው የመንግሥት አካል እስከ ዛሬም ለሚመለከተው መደበኛ ፍርድ ቤት ክስ እንዳላቀረበም ታውቋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በመቀጠል የምናልፈው ዋሽንግተን በዚህ ሳምንት ነው። ዩክሬን ምንም እንኳን ኔቶን የመቀላቀል ግቧን ያላሳካች ቢሆንም ባለፈው ሳምንት በቪልኒያስ ውስጥ ስብሰባቸውን ካደረጉት አባል ሀገራት ውስጥ የደህንነት ዋስትናን አግኝታለች። የባይደን አስተዳደርም ትላንት እሁድ ለኪቭ የሚሰጠው ድጋፍ ጠንካራ ሆኖ እንደሚቀጥል በድጋሚ አረጋግጧል። የቬሮኒካ እግሊሲያስን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።
የዩክሬን ኃይሎች ግዛታቸውን ከሩሲያ ጥቃት ለመከላከል የሚያደርጉትን ጥረት የሚያሳይ ተጨማሪ የቪዲዮ ምስል ባለፈው አመት ለቀዋል። ጦርነቱ የተፈለገውን ያህል ሳይንቀሳቀስ ባለበት የሄደ ይሆን የሚል ጥያቄ ለዋይት ሀውሱ የደህንነት አማካሪ ጃክ ሱሊቨን በኤቢሲ ቴሌቪዥን ላይ ቀርበው በነበረበት ጊዜ ተሰንዝሮላቸው ነበር።
You're seeing Ukrainian forces in fact make progress both in the east and the south.
የዩክሬን ኃይሎች በሁለቱም በመስራቅና ደቡብ ለውጥ ያሳዩ መሆኑን እየተመለከታችሁ ነው። የመልሶ ማጥቃት ከባድ እንደሚሆን ከዚህ በፊትም ተናግረን ነበር። አሁንም ከባድ እየሆነ ነው። ያ የጦርነት ባህሪ ነው። ይሁን እንጂ ዩክሬናውያን ወደፊት መግፋታቸውን ቀጥለዋል።
ሱሊቫን የባይደን አስተዳደር ዩክሬን የሚያስፈልጋትን የጦር መሳሪያዎች ለመስጠት ቁርጠኛ መሆኗን አጽንኦት ሰጥተውታል። ህንድን በመጎብኘት ላይ የሚገኙት የዩናይትድ ስቴትስ የገንዘብ ሚኒስትር ጃኔት የለን የሩሲያን ጠበኝነት ለማዳከም እየተወሰዱ ስላሉት ሌሎች እርምጃዎች ተናግረዋል።
We will also continue to cut off Russia's access to military equipment and technologies that it needs.
ሩሲያ ዩክሬን ላይ የምታካሂደውን ጦርነት ለማራመድ የምትፈልጋቸውን ወታደራዊ መሳሪያና ቴክኖሎጂዎችን እንዳታገኝ ማድረጋችንንም እንቀጥላለን። የዚህ አመት አንዱ ወሳኝ ግባችን ሩሲያ ማዕቀቦቻችንን ዋጋ ለማሳጣት የምታደርጋቸውን ጥረቶች መዋጋት ነው።
የኔቶ አባል አገራት በቅርቡ በቪሊኒያስ ባደረጉት ጉባኤያቸው ህብረቱን የምትቀላቀልበትን ግልጽ የሆነ ፍኖተ ካርታ ባያቀርቡም ከዩክሬን ጎን ቆመዋል። ኢያን ብሬዝንስኪ በአትላንቲክ ምክር ቤት የውጭ ፖሊሲዎች ተንታኝ ናቸው።
ዩክሬናውያን ከዚህ ያገኙትን ነገር አቅልለን አንመልከተው። በመጀመሪያ ደረጃ ለረጅም ጊዜ የተገባላቸውን የደህንነት እርዳታ፣ የወታደራዊ መሳሪያዎችና ጥይቶች አቅርቦት ወደፊትም እንደሚቀጥል ቃል ተገብቶላቸዋል።
ይሁን እንጂ ያ ድጋፍ ጠንካራ ሆኖ እንዲቀጥል የኔቶ አባል አገራት የፋይናንስ መዋጮአቸውን ከፍ ማድረግ ይኖርባቸዋል ሲሉ ሚት ዘ ፕሬስ በተባለው የኤቢሲ ቴሌቪዥን ፕሮግራም ላይ የቀረቡት ሪፐብሊካኑ ሴናተር ዳን ሱሊቫን ይናገራሉ።
It's undermine the sustainability of NATO when only 7 of 31
ከ31 የኔቶ አባል አገራት መካከል ከጠቅላላ መቶ የምርታቸው 2% የሆነውን የመከላከያ ወጪ ግዴታቸውን የሚወጡት 7 አገሮች ብቻ ከሆኑ ይህ የኔቶን ዘላቂነት ይጎዳል። በእኔ አስተያየት ይህ ለዩክሬን የሚያስፈልገውን ያጭር ጊዜ ድጋፍና ለኔቶ ደግሞ የሚያስፈልገውን የረጅም ጊዜ ድጋፍ ሊጎዳ የሚችል ይመስለኛል።
የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ዩክሬን የረጅም ጊዜ የደህንነት እርዳታ ለማግኘት የኔቶ አባልነቱን የግድ መጠበቅ አያስፈልጋትም ሲሉ ባለፈው ሳምንት ግልጽ አድርገዋል። ፕሬዝደንቱ ይህን የተናገሩት አሁንና ከጦርነቱ በኋላ ለኪቭ የሚያስፈልገውን ድጋፍ በሚመለከት በዓለም በኢኮኖሚ የበለጸጉ የቡድን 7 አባል አገሮች ይፋ ያደረጉትን አዲስ ማዕቀፍ በመጥቀስ በሰጡት መግለጫ ላይ ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት የሚተላለፍላችሁ የሰኞ ምሽት ሐምሌ 10 2015 ዓ.ም መሰናዷችንን ነው በመከታተል ላይ የምትገኙት። አብራችሁን ስለሆናችሁ አብዝተን እናመሰግናለን። የመጀመሪያው ምዕራፍ የምሽቱ ተጠናቋል። ወደ ሁለተኛው ምዕራፍ ነው የምናልፈው። የመጀመሪያው ዘገባችን ታዲያ ጤና ነው።
የዩክሬን ኃይሎች ግዛታቸውን ከሩሲያ ጥቃት ለመከላከል የሚያደርጉትን ጥረት የሚያሳይ ተጨማሪ የቪዲዮ ምስል ባለፈው አመት ለቀዋል።
አድማጮቻችን ዝግጅታችን ይቀጥላል። ለተፈጠረው የቴክኒክ ብልሽት ወይም ደግሞ ስህተትና ይቅርታ እንጠይቃለን። በመቀጠል የምናልፈው የመጀመሪያው ሁለተኛው ምዕራፍ የመጀመሪያው ዘገባችን ጤና ነው። ራሳቸውን ለመምራት የተሳናቸውን የአእምሮ ህሙማን ከተለያዩ ስፍራዎች በማንሳት የሚረዳቸው ጌርጌሴኖን የአእምሮ ህሙማን መርጃ ማህበር በዛሬው የጤና ዝግጅታችን የምንቃኘው ማዕከል ነው። በበጎ ፈቃደኛው አቶ መለስ አየለ የተቋቋመው ጌርጌሴኖን እስካሁን ከ1000 በላይ የአእምሮ ህሙማንን ከጎዳና ላይ ሲያነሳ ከነርሱም ብዙዎቹ ከህመማቸው ድነው እንዲሁም ደግሞ አገግመው ማህበረሰቡን እንዲቀላቀሉ በማድረግ እየረዳ ይገኛል። ኬኔዲ አዋተ ማዕከሉን ጎብኝቶ ያስተናዳው ዘገባ ይቀጥላል።
ጌርጌሴኖን የአእምሮ ህሙማን መርጃ ማህበር ክፉን ከደግ ንጋትን ከምሽት ጥቁርን ከነጭ የማይለዩ ብቻ በአጠቃላይ ራሳቸውን እንኳን በቅጡ የማያውቁ የአእምሮ ህሙማንን ከየወደቁበት ሰብስቦ የሚንከባከባቸውና ከህመማቸው እንዲያገግሙ የሚረዳ ማዕከል ነው። እንጦጦ አካባቢ በሚገኘው በጌርጌሴኖን ማዕከል በአሁን ወቅት 570 የአእምሮ ህሙማን እንደሚገኙ የሚገልጹት የማዕከሉ መስራችና ስራ አስኪያጅ መለስ አየለ ለህሙማኑ ስለሚሰጠው አገልግሎት ያብራራሉ።
እንግዲህ እኛ እየሰጠን ያለነው አገልግሎት እኛ ጋር እኛ ከጎዳናም ይሁን ከአምልኮ ስፍራዎች ስናነሳ ራሳቸውን ማገዝ የማያውቁ መምሸት መንጋቱን የማይለዩ ሰገራ የመጣ ሽንቴ መጣ ማለት የማይችሉ ህመምተኞችን ነው የምናነሳቸው እና እንደነዚህ አይነቱን ነው አሁን ማዕከላችን እያገለገለን የምንገኘው እና አገልግሎቱ ከእንግዲህ አንድ ህፃን ገና ሲወለድ የሚያስፈልገው ነገር እንደሚደረገው ሁሉ እነዚህም ተመሳሳይ ነው። አንዳንዱ ጨርሶ ምግብ አይለይም፣ ሰው ካላጎረሰ የማይመገብ እንዳልኩህ ደግሞ ዳይፐር ታስሩለት ነው፣ ዳይፐሩን የሚቀዳድድ ነው፣ እንደዛ እንደዛ። ስለዚህ ህክምናውም እዚሁ ነው 24 ሰዓት አገልግሎት የሚሰጠው። መንከባከቡ ምኑ ምኑም እዚሁ ነው። ሁሉ ነገር መኝታቸውም፣ የሚታጠቡትም፣ የሚበሉትም፣ የሚጠጡትም ሁሉ ነገራቸው እዚሁ ማዕከል ውስጥ ነው።
ማዕከሉ ለሴቶችና ለወንዶች የተለያዩ ማቆያ ስፍራዎችን አዘጋጅቶ ነው ድጋፍ የሚያደርግላቸው። በሴቶቹና በወንዶች ማዕከል ተገኝተን በጎበኘንበት ወቅት በተለያየ ደረጃ ላይ የሚገኙ ታማሚዎችን ተመልክተናል። በህክምና በምግብና በሌሎችም ዘርፎች ለህሙማኑ የሚደረግላቸውን ድጋፍና እንክብካቤም መታዘብ ችለናል። ከ17 ዓመታት በፊት በ1998 ዓ.ም 8 ህሙማንን በመርዳት ስራውን የጀመረው ማዕከሉ በስካውኑ ቆይታው ከ1000 በላይ የአእምሮ ህሙማንን ከየጎዳናው ማንሳቱንና ብዙዎችም ከህመማቸው አገግመው ከማህበረሰቡ ጋር መቀላቀላቸውን የማዕከሉ መስራች አቶ መለስ አየለ ነግረውናል።
እንግዲህ እግዚአብሔር ይመስገን አሁን በዚህ ባለን በቆየን ቆይታ ከ1000 በላይ የሚሆኑ የአእምሮ ህመምተኞችን ከጎዳና ላይና ከየአምልኮ ስፍራዎች በማንሳት አቅማችን የፈቀደውን ድጋፍና እገዛ እያደረግን በርከት ያሉ ሰዎች ድነው አገግመው ወደ ማህበረሰቡ ተቀላቅለው የተወሰኑ ደግሞ ወደ 15 የሚሆኑ የአእምሮ ህመምተኞች በማዕከላችን ላይ ድነውና አገግመው እያገለገሉ ይገኛሉ። አሁን ላይ
አቶ አስቻለው በዛ በጌርጌሴኖን በተደረገላቸው የህክምና ክትትልና ድጋፍ ከአእምሮ ህመማቸው አገግመው በዚያው በማዕከሉ ተቀጥረው በማገልገል ላይ ከሚገኙ ሰራተኞች መካከል ናቸው።
እኔ በስደት ነበር ስኖር የነበረው። ቤተሰቦቼን አላቅም። በ1985 ዓ.ም ከሀገሬ ተሰድቼ ሶማሊያ፣ ጅቡቲ፣ ሀርጌሳ፣ ሳውዲ አረቢያ እነዚህ ሀገሮች ጋር እየሰራው ነበር ስኖር የነበረው። ከዛ በ2009 ዓ.ም ግሪን ካርድ መኖሪያ ካርድ የሌለ ሰው የሰው ሀገር ላይ መኖር ስለማይቻል ታፍሼ ወደ ሀገሬ ተወረወርኩ። ከስደት ከተመለስኩ በኋላ በቅጽረ ቤተ ክርስቲያን ደጃፍ ላይ ነበር ተኝቼ የነበርኩት። በ2009 ዓ.ም ወደ ጌርጌሴኖን የአእምሮ ህሙማን መርጃ ማዕከል በሊቀ ሕሩያን መለስ አየለ አማካኝነት አንስቶኝ ለሶስት ዓመት ሙሉ ሲረዳ ቆይቼ አሁን በዶክተሮች በሳይካትሪክ ዶክተሮች ተረጋግጦልኝ መስራት ይችላል፣ ከአእምሮ ህሙማን ድኗል ብለው መስክረውልኝ እንሆ ያው ቤተሰቤን ስለማላቅ ስራ ፈጥሮልኝ በአሁኑ ሰዓት የጥበቃ ሰራተኛ ሆኜ ይገኛለሁ። ወንድሜ
ከማዕከሉ የህክምና ባለሙያዎች መካከል የሆኑት ተሾመ ገለታ የህክምና ስራቸውን እያከናወኑ ነው ያገኘ ናቸው። ባለሙያው በማዕከሉ ለሚገኙ የአእምሮ ታካሚዎች ስለሚሰጠው የህክምና አገልግሎት እንዲያስረዳሉ።
ቀን ማታ እነሱን ማንከባከብ፣ ለምሳሌ እነሱ ጋር ሆነን የእነሱ እንቅስቃሴዎችን አይተን ለምሳሌ አእምሮ ስፔሻላይዝ ያደርጉ ሰዎች እነሱን እያቀረብን እነሱ ፎሎ አፕ ማድረግ ነው ስራችን ዋናው ትልቁ ነገር። ማንም አእምሮ ህመማን ህክምና ትክክለኛ ህክምና ካገኘ ድኖ ወደ ማህበረሰቡ ተቀላቅሎ ለራሳቸው ኑሮ እንደሚኖሩ ማህበረሰቡ ይሄን ማወቅ አለበት።
ሲስተር ማርሸት ትርፌ ደግሞ በጌርጌሴኖን የሴቶች ማዕከል ውስጥ ከሚያገለግሉ የህክምና ባለሙያዎች አንዷ ናት።
ያው ይሄ የሴቶች ማዕከል ነው እንደሚታወቀው
ሴቶች ደግሞ 210 ነው ቁጥራቸው እዚህ ያሉት። በዋናነት ያው እኛ የምንሰጠው አገልግሎት በሳይካትሪውም በሜዲካሉም ነው። እኛ እዚህ ጋር ያለ ነው የሳይካትሪ ባለሙያዎች አሉን። የሳይካትሪ ባለሙያዎች ያው ልጆቹን ፎሎ በማድረግ በየጊዜው መድኃኒቱ እንደሚያስፈልጋቸው አይነት እንደ የህመም አይነታቸው መድኃኒቱን ያዙላቸዋል። በሱ መሰረት መድኃኒታቸውን እንሰጣለን። በሜዲካሉም የሚያስፈልጋቸውን ነገር እናግዛለን። ከኛ አቅም በላይ የሆነውን ደግሞ አግሪመንት ባለን ሆስፒታሎች ላይ ወስደን በዛ አይነት መልኩ እናሳክማለን።
ማዕከሉ በውስጡ ለሚገኙ የአእምሮ ህሙማን ሕክምናን ጨምሮ የተለያዩ አገልግሎቶችን የሚሰጠው ከበጎ ፈቃደኞች የሚያገኘውን ድጋፍ እያስተባበረ መሆኑን አቶ መለስ አስረድተዋል። 85 ቋሚ ሰራተኞችና ወደ 20 የሚጠጉ በጎ ፈቃደኞች በማዕከሉ እንደሚሰሩም የገለጹት የማዕከሉ መስራችና ስራ አስኪያጅ አቶ መለሰ የዕለት ተዕለት ፈታኝ ስራዎችን ከማከናወን ጎን ለጎን የአገልግሎት ህንጻ ግንባታም መጀመሩን ተናግረዋል።
እጅግ በጣም ይሄ ነው ተብሎ ሊገለጽ የማይችል ፈተናዎች ነው። ዘርዝረን ማንጨርሰው በቀን ማአት አዳዲስ ነገሮች ማአት ፈተናዎች አሉ። ሰራተኛ መደብደብ፣ ሰራተኛ የሆነ ነገር መሆን፣ በተመሳሳይ ደግሞ እኛ ከውጭ ሀገርም ያግዘን የለም፣ መንግስትም ይረዳን ነገር የለም። እንዲሁ ህብረተሰቡን አስተባብረን ነው 5 ሳንቲም 10 ሳንቲም ባካችሁ እርዱን ጠይቁን ብለን ነው። ስለዚህ እነዚህን ማብላት ማጠጣቱ ሌላ ዳ ነው። ለንጽህናቸው ሳሙናው ላርጎ ሌላ ነገሩን ዳይፐሩ፣ በዚህ ዘመን ላይ የህፃናት ዳይፐር እንኳን ከብዷል አይደለም ያዋቂ ዳይፐር። እና በቀን አንድ ሰው 3 ዳይፐር 4 ዳይፐር ቀይሮ በጣም ከባድ ነው። ስለዚህ ይሄንን የምናሟላው ህብረተሰቡን እየለመንን ነው። እና ይሄ ራሱ ትልቅ የኛ ፈተና ነው። ሲቀጥል ያለንበትን ቦታ ኪራይ ቤት ነው። አሁን ላይ እግዚአብሔር ይመስገን ከተማ አስተዳደሩ ቦታ እዚሁ በቅርባችን ቦታ ሰጥቶን ወደ ግንባታ ገብተናል። በዚህ አጋጣሚ ምናልባት ይሄንን ሚዲያ የምትከታተሉ ጌርጌሴኖን አእምሮ ህሙማን መርጃ ማዕከል መንግስት ቦታ ሰጥቶት ወደ ግንባታ ገብተናል። ምናልባት ቢቻል ከአንድ ብሎኬት ጀምሮ በአቅማችሁ መርዳት ይቻላል። ሲቀጥልም በቦታ ርቀትም መምጣት የማይቻል ከሆነ እንኳን 6860 ብላችሁ ኦኬ ብትሉ የጌርጌሴኖን አባል ሆናችሁ ማለት ነው። በተዘዋዋሪም በቀን አንድ ብር ረዳችሁ ማለት ነው እና ይሄንን በማድረግ የጌርጌሴኑን አባል ብትሆኑ ጌርጌሴኑን ብታግዙ ብትደግፉን ደስ ይለናል ማለት እፈልጋለሁ።
ጌርጌሴኑን አሁን ላይ በኪራይ ስራውን የሚያከናውንበት ስፍራ ለህሙማኑም ይሁን ለአገልግሎት ሰጪዎች ብዙም አመቺ የሚባል አይደለም። በስሩ ላስጠለላቸው ታካሚዎች ልዩ ልዩ ግብአቶችም በየዕለቱ በብዛት የሚያስፈልጉት ማዕከሉ በጎ ፈቃደኞች ያለማቋረጥ እጃቸውን እንዲዘረጉለት ይሻል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
በመቀጠል የምናልፈው ወደ አፍሪካ ነክ ጉዳዮች ነው። በሱዳን ሰላምን ለማስፈን በኢጋድም ሆነ በግብጽ የተጀመሩ ጥረቶች በሁለቱ ተፋላሚ ኃይሎች ላይ ጫና ማሳደር በሚችሉ ሀያላን ሀገራት ቢታገዙ ከፍ ያለ የውጤታማነት እድል እንደሚኖራቸው የቀጠናዊ ጉዳዮች ተመራማሪ የሆኑ የሰላምና የደህንነት ምሁር ገለጹ። በአፍሪካ ቀንድና በመካከለኛው ምስራቅ ጉዳዮች ላይ ከፍተኛ ተመራማሪ የሆኑት ዶክተር በለጠ በላቸው ለሱዳን አሁናዊ ሁኔታ ከውስጣዊ ችግሮች በላይ ከባቢያዊና ዓለም አቀፋዊ ለውጦችም አስተዋጽኦ ማድረጋቸውን ይናገራሉ። መፍትሄውም በዚሁ ደረጃ መታየት እንዳለበት አመላክተዋል። አስማማው አየነው የሰላምና የደህንነት ባለሙያውን በማናገር ተከታዩን ዘገባ አጠናቅሯል።
3 ወራትን ያስቆጠረውን የሱዳን የጦር ኃይሎችና የፈጥኖ ደራሽ ድጋፍ ሰጪ ኃይል ውጊያን ለማስቆም ከሰሞኑ የሱዳን አጎራባች ሀገራት መሪዎች ከአዲስ አበባ እስከ ካይሮ ተሰባስበው መክረዋል። በአፍሪካ ቀንድና በመካከለኛው ምስራቅ ጉዳዮች ላይ ከፍተኛ ተመራማሪ የሆኑት የሰላምና ደህንነት ምሁሩ ዶክተር በለጠ በላቸው የሁለቱ የሱዳን ጄኔራሎች ፍልሚያ በጠቅላይ ሚኒስትር አብደላ አምዶክ በሚመራው የሲቪል አስተዳደር ላይ እንደ አውሮፓውያን አቆጣጠር ጥቅምት 2021 የተባበሩበትን መፈንቅለ መንግስት ሲያደርጉ ገና ሊፈጠር እንደሚችል ተገምቶ እንደነበር ይገልጻሉ። ይህን ከ4000 በላይ ሱዳናውያን ለሞት ሚሊዮኖችንም ለስደት ያዳረገው የእርስ በርስ ጦርነት ለማስቆም የሱዳን ጎረቤት ሀገራት በተናጠል አሜሪካና ሳውዲ አረቢያ ደግሞ በጋራ ሙከራ ሲያደርጉ እንደቆዩ አስታውሰው የሚፈለገውን ውጤት ግን እንዳላመጣ ይገልጻሉ። ከቀደሙት የሰላም ጥረቶች የቀጠሉት በምስራቅ አፍሪካ የልማት በየነ መንግስታት ኢጋድ በተሰየሙ 4 መሪዎችም ሆነ በግብፅ አነሳሽነት የተጀመሩ ጥረቶችም በ2015 በሁለቱም ኃይሎች ላይ ተሰሚነት ባላቸው ሀያላን አገራት ካልታገዘ ድረስ የተለየ ውጤት የሚጠበቅበት እንደማይሆን ያመለክታሉ።
አንድ እንደ አፍሪካ ቀንድ ባለ አካባቢ አንድ የሰላም ጥረት የተሳካ እንዲሆን ከጀርባው ያንን ጉዳይ ኢንፎርስ ማድረግ የሚችል ኃይል ያስፈልጋል። እና አሜሪካ፣ ሌሎችም ሀያላን ሀገራት በሱዳን ጉዳይ ላይ በቅርቡ ያላቸው ተሳትፎ የተቀዛቀዘ የተለሳለሰ እንደሆነ ያስታውቃል። እና ሁለቱ ጄኔራሎች የሚፈሯቸው የሚያከብሯቸው እና በቅጣትም በማባበያም ጭምር የሚያስገድዱ ኃይላት ከሌሉ በስተቀር የሰላም ጥረቱ ብዙ ላይጓዝ ይችላል የሚል ፍራቻም አለ። ስለዚህ የዓለም አቀፍ ትኩረቱ ለምሳሌ የምዕራቡ ዓለም ትኩረት ራሽያ ዩክሬን ጉዳይ ላይ መያዙ፣ በየቦታው የዚህ የግጭት የጦርነት ጉዳዮች መባባሳቸው ለሱዳን የተሰጠውን ትኩረት በእጅጉ ቀንሶታል። በዚህ ውስጥ ነው እንግዲህ ግጭቱም ጦርነቱም እየቀጠለ ያለው። የአዲስ አበባው የኢጋድም ይሁን የግብፁ ሰላም ጥረቶች በምን ያህል መንገድ እንደሚሳኩ፣ ምን ለውጥ ይዘው እንደሚመጡ ወደፊት የምናየው ነው የሚሆነው። ግን ብቸኛው አማራጭ ይህንን መንገድ አስተባብሮ መግፋት ነው።
እንደ ዓለም አቀፉ የፍልሰት ድርጅት አይኦኤም መረጃ በጦርነቱ ሳቢያ ከ2.4 ሚሊዮን በላይ ሱዳናውያን ከቤት ንብረታቸው ተፈናቅለዋል። ከ730 ሺህ በላይ የሚሆኑት ደግሞ ወደ ጎረቤት ሀገራት ለመሰደድ ተገደዋል። ለችግሩ ልባት ለመስጠት የሱዳን ጎረቤት የሆኑ የሰባት ሀገራት መሪዎች ባሰባሰበው የካይሮ መድረክ የግብፁ ፕሬዚዳንት አብዱልፈታህ አልሲሲ ሁለቱ ተፋላሚዎች የተኩስ አቁም የሚያደርጉበትንና ዘላቂ ሰላም ለማስፈን ያስችላሉ ያሏቸውን ሀሳቦች አቅርበዋል። ይሁንና በዚህ መልኩ በተናጥል ከሚቀርቡ የሰላም ጥረቶች ይልቅ የአፍሪካ ህብረት የጋራና የግብፅን ጥረት አቀናጅቶ መምራት ቢችል የተሻለ ውጤት ሊመጣ እንደሚችል የሰላምና ደህንነት ምሁሩ ዶክተር በለጠ በላቸው ያስገነዝባሉ።
ታዛቢዎቹን ትንሽ ግራ ያጋባው የአፍሪካ ህብረት በዚህ ጉዳይ ላይ ቀደም ያለ ሚና ለመያዝ ተነሳሽነት አለማሳየቱ ነው። የኤጋድንም የግብፅንም ህብረት እንቅስቃሴ ሰብሰብ አድርጎ ሊመራ ሊያስተባብር የሚችለው በአሁን ደረጃ ላይ የአፍሪካ ህብረት ነው እና እሱ ደግሞ እንግዲህ በቅርቡ በናይሮቢ ስብሰባ ይደረጋል ተብሎ ስለሚታሰብ እዚያ ላይ ውሳኔ ሀሳብ ይመጣል ብለን እናስባለን።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በካይሮ ስብሰባ ላይ ባደረጉት ንግግር የተኩስ ማቆምና ሌሎች የሰላም አማራጮች በአፍሪካ ህብረት ስር እንዲከናወኑ ጠይቀዋል። በግብፅ የሱዳን አምባሳደር በበኩላቸው ለአረም ብዙሃን መገናኛ በሰጡት አስተያየት የውጭ ኃይሎች ያሏቸው አካላት ለሱዳን ሰላም በሚደረጉ ውይይቶች ብዙ ወገኖች እንዲሳተፉ መጋበዛቸው የአገራቸውን ሁኔታ የበለጠ እንደሚያወሳስበው ስጋታቸውን ገልጸዋል። ለሱዳን አሁናዊ ሁኔታ ውስጣዊ ችግሮች ብቻ ሳይሆኑ ከባቢያዊና ዓለም አቀፋዊ ለውጦችም አስተዋጽኦ ማድረጋቸውን ዶክተር በለጠ ይናገራሉ።
ከተወሰነ ጊዜ በፊት ቀጠናውን አደጋ ላይ የከተተ ችግር ኢትዮጵያ ውስጥ ሲከናወን እንደነበረ ማስታወስ ያስፈልጋል። በተጨማሪም ላለፉት 30 ከዛ በላይ ዓመታት ሶማሊያን፣ ደቡብ ሱዳንን ሲያምሱ የነበሩ ግጭቶች ነበሩ። በሰሜን አፍሪካም የዚህ አረብ ስፕሪንጉ የግብፅን፣ የቱኒዚያን፣ ሌሎችንም መንግስታት መንግስት ሲቀዩ ድረስ ያስገደደ እንቅስቃሴ ሲደረግ ነበር። በየመን አሁንም አክቲቭ ጦርነት እየተደረገ ነው እያለ እየሰፋ ይሄዳል እና ዋነኛው ነጥብ እዚህ ጋር ምንድን ነው? ጉዳዩ ከአንድ ሀገር ባሻገር ቀጠናዊ፣ ዓለም አቀፋዊ ይዘት ጭምር ያለውና የዓለም የፖለቲካ ኢኮኖሚ ስርዓት በተወሰነ ደረጃ ወደሆነ መስመር እየተቀየረ መሆኑን አመላካች አድርጎ ማሰቡ በኋላ መፍትሄ ለመፈለጉም ያገለግላል። ስለዚህ ሱዳንን ብቻ ነጥሎ መፍትሄ መፈለግ አይቻልም። መፍትሄው የአጠቃላይ ምህዳሩ መስመር መያዝ ውጤት ይሆናል ተብሎ ይገመታል። ሱዳናውያን ከዚህ በኋላ ሁለቱ ተዋጊ ተፋላሚ ኃይሎች ብቸኛ ኃይል ሆነው የሚወጡበት እድል እየመነመነ መጥቷል። ሁለቱም ኃይሎች ከዚህ በኋላ በየትኛውም አይነት መንገድ በጋራ እንደማይሰሩ ግልጽ የሆነ ይመስላል። ከሁለቱ መሀል ደግሞ አንዱ ብቻውንም ኃያል ሆኖ እንደማይመጣ ይታወቃል። ስለዚህ ወደድንም ጠላንም የተወሰነ አይነት የሽግግር ሂደት ውስጥ ማለፍ ይጠበቅባቸዋል።
ዶክተር በለጠ እንደሚሉት የሱዳን ግጭት ተከትሎ በአፍሪካም ሆነ በመካከለኛው ምስራቅ ሀገራት መካከል የመፍትሄው ቀዳሚ ተዋናይ ሆኖ ለመታየት የሚደረጉ ሽኩቻዎች ተስተውሏል። ይህ ደግሞ ሱዳናውያን ከስልጣን በፊት ሀገራቸውን በማስቀደም ለዘላቂ ሰላም እንዲሰሩ የሚያሳምን ለሁለቱ ኃይሎች አማካይ ሆኖ የሚያሸማግል አካልን አስፈላጊነት የሚያሳይ ነው ይላሉ።
ከቅርብ ሀገሮችም ባሻገር የመካከለኛው ምስራቅ ሀገሮች መጀመሪያ በጋራ ይሰሩ የነበሩ ለምሳሌ የገልፍ ሀገሮች እንደ ሳውዲ አረቢያ እና ዩናይትድ አረብ ኤምሬትስ አይነቶቹ አሁን ባለው የሱዳን ግጭት ሁለት ጎራ የመያዝ ዝንባሌ ሁሉ እየታየ ነው። ይሄ ትልልቆቹን ሁሉ በተለያየ ጎራ የማሰለፍ ምልክት ታይቷል። የአፍሪካ ቀንድ ሀገራትም የተለያየ አማራጭ የተለያየ ፍላጎታቸውን ቢያንጸባርቁ እንደዚሁ የሚፈረድ አይደለም። የሚጠበቅና የቀጠናው የመንግስታቱን ባህሪ ነው። ትልቁ ነጥብ መሆን ያለበት ሁሉም ሱዳን ውስጥ ሰላም እንዲሰፍን መፈለጋቸውና እንግዲህ የውስጡንም የውጭውንም ፍላጎት ባማከለ ባቻቻለ መልኩ ውጤት እንዲመጣ ማድረግ ነው። ይህንን ማድረግ የሚችል አሁንም አማካይ የሆነ ኃይል ያስፈልጋል። ስለዚህ ለዚህ ነው የአፍሪካ ህብረት የመሰለ ኃይል ሁሉንም ያማከለ፣ ሁሉንም ያስተባበረ፣ እንደዚሁም ከጀርባው ከቀጠናው ሀገራት ባሻገር ልዕለ ኃያላኑን የሚያሳተፈ እንቅስቃሴ ቢያደርግ ተመራጭ ነው የሚያስብለው።
እንደ ዶክተር በለጠ ምልከታ በሱዳን ያለው ጦርነት በጎረቤት ሀገራት ላይ እያሳደረ ያለው ኢኮኖሚያዊ ተጽዕኖ ከአሁኑ መታየት ጀምሯል። ስለዚህም የቀጠናው ሀገራት ጉዳዩ በአፋጣኝ ካልተፈታ ሊያመጣባቸው የሚችለውን አደጋ ተገንዝበው የሰላም ጥረታቸውን አጠናክረው ሊቀጥሉ ይገባልን ብለዋል።
ሱዳን ውስጥ የተፈጠረው ችግር ኦልሬዲ ደቡብ ሱዳንን በኢኮኖሚ መንገድ በጣም ጎድቷታል። ኦልሞስት ሽባ የማድረግ መንገዶች ይታያሉ። ኢትዮጵያ ላይ ወደ ኢትዮጵያ የመንከባለል ድሉ እጅግ በጣም ሰፊ ነው። በአንድም መንገድ ይሁን በሌላ ተቃራኒ በሆኑ መስመሮችም ሊሆን ይችላል። እነኚህ የጎረቤት ሀገራት እርስ በርሳቸው ሁሉ የመፋተግ እድል ውስጥ ሊገቡ ይችላሉ። ስለዚህ ለሱዳን ብለው ብቻ ሳይሆን ለራሳቸውም ጭምር ብለው ሁሉም ተረባርበው አንድ እርምጃ መውሰድ አለባቸው።
በጀኔራል አልቡራኒ በሚመራው የአገሪቱ መከላከያ ሰራዊትና በጀኔራል ሀምዳን ደጋሎ በሚመራው የሱዳን ፈጥኖ ደራሽ ኃይል መካከል የሚካሄደው የእርስ በርስ ጦርነት ዋና መዲናይቱን ካርቱምን ማዕከል አድርጎ ቀጥሏል። አሁንም ንጹሐን ሱዳናውያን ለሞት ለአካል ጉዳትና ለስደት እየተዳረጉ እንዳሉ ከሱዳን የሚወጡ መረጃዎች ያሳያሉ። ይህን ለማስቆም ተሞክሮ የከሸፉት ከአስር በላይ የተኩስ አቁም ስምምነቶች በጎረቤት ሀገራት በተጀመረው የሰላም ጥረቶች ይሳካሉ ወይ የሚለው በቀጣይ የሚታይ ይሆናል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
የዕለቱን መሰናዶ እያገባደድን ነው። የመጨረሻው ዘገባችን ደግሞ ስፖርት ነው። በኦሎምፒክ የሴቶች እግር ኳስ የመጀመሪያ ዙር ማጣሪያ የኢትዮጵያ ሴቶች ብሔራዊ ቡድን የቻዳቸውን በደርሶ መልስ 10-0 በመርታት ወደ ቀጣዩ ዙር አልፏል። በዊምብልደን የወንዶች የፍጻሜ ጨዋታ ካርሎስ አልካራዝ ኖቫክ ጆኮቪችን አሸንፏል። ሜሲ ወደ ኢንተር ማያሚ የሚያደርገው የነጻ ዝውውሩን አጠናቋል። ለካታሩ የዓለም ዋንጫ ተጫዋቾችን ላበረከቱ ክለቦች ከፊፋ ከሚከፋፈለው ክፍያ ማንቸስተር ሲቲ ከፍተኛው የሆነውን ተቋጭሳል ይለናል ኬኔዲ አባተ። ከስፖርት ዘገባዎች ጋር ይጠብቃችኋል።
ለ2024ቱ የፓሪስ ኦሎምፒክ ማጣሪያ የኢትዮጵያ ሴቶች ብሔራዊ ቡድን ትናንት ከቻዳቸው ጋር ያደረገውን የመልስ ጨዋታ 4-0 በሆነ ውጤት አሸንፏል። በአበበ ቢቂላ ስታዲየም በተካሄደው በዚህ ጨዋታ ለኢትዮጵያ ብሔራዊ ቡድን ሴናፉ አቁማ 2 ግቦችን ስታስቆጥር ሎዛ በራና ቱሪስት ለማ 1-1 ግብ አስመዝግበዋል። ባለፈው ሐሙስ በተደረገው የመጀመሪያ ጨዋታ ደግሞ ኢትዮጵያ 6-0 በሆነ ሰፊ ውጤት ማሸነፏ ይታወቃል። በአበበ ቢቂላ ስታዲየም በተካሄዱት በሁለቱ ጨዋታዎች 10-0 በሆነ ድምር ውጤት ያሸነፉት ሉሲዎቹ ወደ ቀጣዩ ዙር ማጣሪያ አልፈዋል። በሁለተኛው ዙር የማጣሪያ ውድድር የኢትዮጵያ ተጋጣሚ ናይጄሪያ መሆኗን የኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል። በሌላ የእግር ኳስ መረጃ ለ2026 የዓለም ዋንጫ የአፍሪካ ዞን ማጣሪያ ኢትዮጵያ በምድብ አንድ ከግብጽ፣ ቡርኪና ፋሶ፣ ጊኒ ቢሳው፣ ሴራሊዮን እና ጅቡቲ ጋር ተደልድላለች። በአስደናቂ ድል የኖቫክ ጆኮቪችን የበላይነት የገታው ካርሎስ አልካራዝ የመጀመሪያውን የዊምብልደን የሜዳ ቴኒስ ዋንጫ አንስቷል። የ20 ዓመቱ ስፔናዊ አልካራዝ በትናንቱ የዊምብልደን ፍጻሜ ሰርቢያዊውን ጆኮቪችን 1-6፣ 7-6፣ 6-1፣ 3-6 እና 6-4 በሆነ ውጤት ነው ያሸነፈው። የ36 ዓመቱ ጆኮቪች የፍጻሜ ጨዋታውን ያደረገው 5ኛ ተከታታይ ድል ለማስመዝገብ እንዲሁም 8ኛ የዊምብልደን ዋንጫን ለማንሳትና በራሱ የተያዘው ያለውን ክብረ ወሰን የሚያሻሽልበትን 24ኛ የግራንድ ስላም ድል ለመጎናጸፍ በማለም ቢሆንም ሊሳካለት አልቻለም። በአምስት ዙር ድል በማድረግ የጆኮቪችን ህልም ቅዠት አድርጎ ተወዳጁን የዌምብልደንን ዋንጫ የግሉ ያደረገው አልካራዝ ህልሜን እውን አድርጌያለሁ ብሏል። ተሸንፌ እንኳን ቢሆን በራሴ እኮራለሁ ሲልም አሸናፊው አስተያየቱን ሰጥቷል። ለዚህ ደግሞ ምክንያቱ የ20 አመት ወጣት ሆኜ በእንደዚህ አይነት ውድድር ላይ መጫወት በራሱ ለኔ ትልቅ ስኬት ስለሆነ ነው ብሏል። ባለፈው አመት በዩኤስ ኦፕን የመጀመሪያውን የግራንድ ስላም ዋንጫ ያሸነፈው አልካራዝ ከትናንቱ ድል በኋላ በተለያየ መልኩ ደስታውን ሲገልጽ ተስተውሏል። በተቃራኒው ሽንፈቱን ለመዋጥ በጣም የሚከብድ ነው ያለው ጆኮቪች በበኩሉ በተሻለ ተጫዋች ነው የተሸነፍኩት እንኳን ደስ አለህ በማለት በብርታትና በተስፋ ወደፊት ጉዞዬን ቀጥላለሁ ብሏል። የአልካራዝ ማሸነፍ ብዙዎችን ያስደነቀ ሲሆን የሜዳ ቴኒስ ተመልካቾችንና የውድድሩን አፍቃሪዎች ቁጥር ሊጨምር እንደሚችልም ተንታኞች ተናግረዋል። አርጀንቲናዊው ድንቅ የእግር ኳስ ተጫዋች ሊዮኔል ሜሲ እስከ አውሮፓውያኑ 2025 ድረስ በፍሎሪዳ የሚያቆየውን ውል ከኢንተር ማያሚ ጋር መፈራረሙን የሜጀር ሊጉ እግር ኳስ ቡድን ቅዳሜ ዕለት አስታውቋል። የሰባት ጊዜ የባላንዶር አሸናፊው በቡድኑ ልዩ የውሳኔ ድርሻ እንደሚኖረውም ክለቡ አክሏል። የቀድሞው የባርሴሎና የፊት መስመር ተጫዋች ሜሲ ከፈረንሳዩ ሻምፒዮን ፓሪስ ሴን ዠርሜን ጋር ያለው ኮንትራት መጠናቀቁን ተከትሎ ነው ወደ አሜሪካው ክለብ ያመራው። ባርሴሎና ሜሲን ወደ ኑ ካምፕ የመመለስ ፍላጎት የነበረው ቢሆንም በላሊጋው የፋይናንሻል ፌር ፕሌይ ህግ ምክንያት ፍላጎቱ ሊሳካ አልቻለም። በተጨማሪም ክርስቲያኖ ሮናልዶ፣ ካሪም ቤንዜማ እና ንጎሎ ካንቴን ጨምሮ የዓለም ከዋክብትን እያስፈረሙ ከሚገኙት ከሳውዲ አረቢያ ፕሮ ሊግ ክለቦችም ጥያቄ ቀርቦለት ነበር። ይሁን እንጂ ሜሲ የአሜሪካው ሜጀር ሊግ ሶከር ቡድን የሆነውን ኢንተር ማያሚን መቀላቀልን መርጧል። ትናንት ምሽት በማያሚ ደጋፊዎች ደማቅ አቀባበልም ተደርጎለታል። የ30 ዓመቱ ሜሲ ከፊርማው በኋላ በሰጠው አስተያየት ይህ ለኔ ትልቅ እድል ነው፣ የክለቡን ፕሮጀክት በጋራ መገንባታችንን እንቀጥላለን ሲል ተናግሯል። ሐሳባችን ራሳችን ያስቀመጥናቸውን ግቦች ለማሳካት በጋራ መስራት ነው። እናም ለዚህ ስኬት በአዲሱ ቤቴ ድጋፌን ለማድረግ ጓጉቻለሁ ማለቱንም ሮይተርስ ዘግቧል። በክለቡ የአስር ቁጥር መለያ የተሰጠው ሜሲ የመጀመሪያ ጨዋታውን በሚቀጥለው ቅዳሜ እንደሚያደርግ ይጠበቃል። በኢንተር ማያሚ የባለቤትነት ድርሻ ያለው ዴቪድ ቤካም በዓለም ላይ ያሉ ምርጥ ተጫዋቾችን የማምጣት ህልም ነበረኝ፣ ዛሬ ያ ህልሜ እውን ሆኗል ብሏል። የካታሩ የዓለም ዋንጫ አሸናፊ ሜሲ ወደ ሜጀር ሊግ ሶከር ማቅናቱ የዩናይትድ ስቴትስን የእግር ኳስ ዘርፍ እንደሚያነቃቃ ታምኖበታል። ማንቸስተር ሲቲ ከፊፋ 209 ሚሊዮን ዶላር የዓለም ዋንጫ የተጫዋቾች ማካካሻ ክፍያ ውስጥ 4.6 ሚሊዮን ዶላር በማግኘት ቀዳሚውን ደረጃ ይዟል። ለዓለም ዋንጫ ተጫዋቾችን ለለቀቁ ክለቦች ከፊፋ በሚሰጠው ክፍያ ማንቸስተር ሲቲ ለሁለተኛ ተከታታይ ጊዜ ነው የመሪነቱን ደረጃ የያዘው። ማንቸስተር ሲቲ ያገኘው ክፍያ በዓለም ዋንጫው አምስት ብሔራዊ ቡድኖችን ላሳተፈው የአፍሪካ አህጉር በሙሉ ከተከፈለው ክፍያ ጋር የሚስተካከል ነው። ፊፋ በድምሩ በ 51 ሀገራት ውስጥ ለሚገኙ 440 ክለቦች ክፍያ መፈጸሙን አመልክቷል። በክፍያው መጠን ከሲቲ ቀጥሎ እስከ አምስት ያሉትን ደረጃዎች የያዙት ባርሴሎና፣ ባየር ሙኒክ፣ ሪያል ማድሪድ እና ፓሪስ ሴን ዠርሜን ናቸው። የእንግሊዝ ክለቦች በድምሩ 37.7 ሚሊዮን ዶላር በመቀበል እንግሊዝን ቀዳሚ ደረጃ ላይ ሲያስቀምጡ ለአውሮፓ ቡድኖች በድምሩ የተፈጸመው 158.9 ሚሊዮን ዶላር ደግሞ ፊፋ ካዘጋጀው አጠቃላይ ክፍያ 76% ይይዛል። ክፍያው የተፈጸመው በካታሩ የዓለም ዋንጫ ላይ የተሳተፉት 837 ተጫዋቾች እያንዳንዳቸው በውድድሩ ባሳለፉት የቀናት ብዛት መሰረት መሆኑ ተገልጿል። ምንም እንኳን ሞሮኮ ወደ ግማሽ ፍጻሜው የገባች የመጀመሪያዋ የአፍሪካ ሀገር በመሆን ታሪካዊ ጉዞ ብታደርግም አብዛኞቹ የብሔራዊ ቡድኑ ተጫዋቾች በአውሮፓ ክለቦች የሚጫወቱ በመሆናቸው ከፊፋ ክፍያ መቋደስ የቻሉት ሁለት የሞሮኮ ክለቦች ብቻ ናቸው። በዛሬ መረጥናቸው የስፖርት መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
የተከበራችሁ አድማጭ ተመልካቾቻችን ስለነበረን ቆይታ እያመሰገንን የዕለቱን መሰናዶ እዚህ ላይ ፈጽመናል። ኤደን ገረመው መሰናዶውን በመምራት፣ ብርሃን ኃይሉ ስርጭቱን በማቀናበር፣ ጽዮን ግርማ በአርቶቱ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ይስጥልን። ደህና ደሩ።